ርዕሰ ሊቃነ ጳጳሳት ፍራንቼስኮ ዘወትር ጠዋት በቫቲካን በሚገኘው በቅድስ ማርታ የጸሎት ቤት ካህናት፣ ደናግላንና ምዕመናን በተገኙበት መሥዋዕተ ቅዳሴን እንደሚያሳርጉ ይታወቃል። የዚሁ መርሃ ግብር በሆነው በትላንትና ዕለት ማለትም በታኅሳስ 12 2010 ዓ.ም ባሳረጉት መሥዋዕተ ቅዳሴ ላይ ባሰሙ ስብከት እንደገለጹት ክርስቲያኖች በፈገግታ የተሞላ ፊትና ይቅርታን የሚያደርግ ልብ ሊኖራቸው ይገባል ካሉ በኋላ በተጨማሪም ክርስቲያኖች ነቅተው መጠበቅ ይኖርባቸዋል ብለዋል። ቅዱስነታቸው በዕለቱ ያደረጉት ስብከት በኃጢአት ስርየት ምክንያትና ጌታን በምንቀርብበት ወቅት የሚገኘው ደስታ ዙሪያ ላይ ያተኮረ እንደነበረ የተገለጸ ሲሆን በተለይም ደግሞ በዕለቱ ከሉቃስ ወንጌል ከምዕራፍ 1 ከቁጥር 39 እስከ 45 ላይ በተጠቀሰው ቅዱስ ወንጌል ላይ ተመርኩዘው እንደገለጹት ማርያም ዘመዷን ኤልሳቤጥን ለመጎብኘት በሄደችበት ወቅት ኤልሳቤጥ በደስታ ተሞልታ እንደነበረም ቅዱስነታቸው አስታውሰዋል። ደስታ በዋነኛነት የሚመነጨው ከሦስት ነገሮች እንደሆነ በመግለጽ ስብከታቸውን የቀጠሉት ቅዱስነታቸው በመጀመሪያ ደረጃና በዋነኝነት ደስታ የሚመነጨው ከይቅርታ እንደሆነ ገልጸው ጌታ ኃጢአትህን ይቅር ብሎልሃል መባል ከፍተኛ የሆነ ደስታን የሚፈጥር ነገር መሆኑን ቅዱስነታቸው ገልጸዋል። ስለዚህም ሁላችን ለኃጢአታችን ስርየት በማግኘታችን የተነሳ ለብ ያለ ስሜታችንን አስወግደን ደስተኞች ልንሆን ያስፈልጋል ካሉ በኋላ ይህም የክርስቲያኖች የደስታ ምንጭ ነው ብለዋል። እስቲ ለምሳሌ የእስር ቅጣቱ የተቃለለለትን አንድ እስረኛ ወይም ደግሞ አንድ ከበሽታው የተፈወሰ ሰው ያለውን ደስታ እስቲ ላፍታ አስቡት በማለት ስብከታቸውን የቀጠሉት ቅዱስነታቸው እኛም ጌታችን ኢየሱስ ክርስቶስ ስለ ሰጠን ደህንነት ልንደሰት ያስፈልጋል ብለዋል። ቅዱስነታቸው በማስከተልም አንድ በእግዚአብሔር የማያምን ፈላስፋ ክርስቲያኖችን በመንቀፍ ክርስቲያኖች አንድ አዳኝ አለን ብለው ያምናሉ፣ እኔ ግን በዚህ አዳኝ በተባለው ሰው የማምነው ክርስቲያኖች ነን የሚሉ ሰዎች መዳናቸውን በሚገባ በፊት ገጽታቸው ላይ ሲታይ ብቻ ነው። መዳናቸውንም የሚገልጽ ደስታ በፊታቸው ላይ ሲታይ ብቻ ነው ብሎ መናገሩን አስታውሳለሁ። ነገር ግን አንተ ወይም አንቺ በሐዘን ድባብ የተሞላ ፊት ካለህ ወይም ካለሽ መዳንሽን ወይም መዳንህን እንዴት ማመን ይችላሉ? ኃጢአትህ ወይ ኃጢአትሽ መሰረዩን እንዴትስ ሊያምኑ ይችላሉ? ይህ የመጀመሪያውና ዋነኛው ነጥብ ነው። እያንዳንዳችን ይቅርታ ተደርጎልናል፣ ኃጢአታችንም ተሰርዮልናል። ይህም የዛሬው ሥርዓት አምልኮ ዋነኛው መልእክት ነው ብለዋል። እግዚአብሔር የይቅርታ አምላክ ነው በማለት ስብከታቸውን የቀጠሉት ቅዱስነታቸው ይህንን እግዚአብሔር የሚሰጠንን ይቅርታ ተቀብለን ወደፊት በደስታ መጓዝ ይኖርብናል ካሉ በኋላ ምክንያቱም ደካሞች በመሆናችን የተነሳ እያንዳንዳችን የምንሠራቸው ኃጢአቶችን ሁሉ ጌታ ይቅር እንደሚለን ልናምን ይገባል ብለዋል። ሁልጊዜም ቢሆን ጌታ ከእኛ ጋር እንደሚጓዝ ማመን ደግሞ በሁለተኛ ደረጃ ደስተኞች እንድንሆን የሚያደርገን ጉዳይ መሆኑን በመጥቀስ ስብከታቸውን የቀጠሉት ቅዱስነታቸው በድክመታችን፣ በምስኪንነታችን፣ በመከራችን፣ በደስታችንም ውስጥ ሳይቀር በእውነተኛነት ጌታ ከእኛ ጋር በመሆን እንደሚጓዝ ገልጸው በዛሬ ዕለት ውሏችን ጌታ ከጎናችን እንደሆነ ማስተዋል ይኖርብናል ብለው እግዚአብሔር ከእኛ ጋር እንደሚጓዝ ማሰብ ደስታን ከሚፈጥሩ ነገሮች አንዱና ዋነኛው ነው ብለዋል። በሦስተኛ ደረጃ ደግሞ ለሚያስፈራሩ ነገሮች እጃችንን መስጠት ወይም መብረክረክ የለብንም የሚለው አቋም የደስታችን ምንጭ ሊሆን ይገባል በማለት ስብከታቸውን የቀጠሉት ቅዱስነታቸው ይህንን በተመለከተ የሚከተለውን ብለዋል። ሁልጊዜ መጥፎ የሆኑ ነገሮች መልካም የሆኑትን ነገሮች ያሸንፋሉ የሚል አስተሳሰብ ለክርስቲያኖች ጠቃሚ የሆነ ሐሳብ አይደለም። የዚህ ዐይነት ሐሳብ ያለው ሰው ኃጢአቱ እንደ ተሰረየለት የማያውቅ ሰው ብቻ ነው። በተጨማሪም ይህ ሐሳብ የሚመነጨው እግዚአብሔር መሐሪ እንደሆነ ከማያውቅ ወይም ይህ ስሜት ከማይሰማው ሰው ብቻ ነው። ዛሬ የተነበበልን ቅዱስ ወንጌል የሉቃስ ወንጌል ምዕራፍ 1 ከቁጥር 39 እስከ 45 ማለታቸው ነው። የዚሁ ዐይነቱ ደስታ ምን ማለት እንደሆነ ማየት ይቻላል። ማርያምም በዚያው ሰሞን በፍጥነት ተነስታ ወደ ደጋው ሀገር ወደ አንድ ይሁዳ ከተማ ሄደች በማለት ይናገራል። ደስታ ሁልጊዜም ቢሆን በፍጥነት እንድንጓዝ ያደርገናል። ምክንያቱም በመንፈስ ቅዱስ አማካይነት የሚገኝ ጸጋ ቀስ ያሉ ማዝገምን አያውቅምና ነው። መንፈስ ቅዱስ ሁልጊዜም ቢሆን በፍጥነት እንድንጓዝ ያደርገናል። ልክ ንፋስ አንድ ጀልባን ወደፊት በመግፋት እንድትጓዝ እንደሚያደርግ ሁሉ መንፈስ ቅዱስም እኛ ወደፊት በፍጥነት እንድንጓዝ ይገፋናል ብለዋል። ኤልሳቤጥም የማርያምን ሰላምታ ቃል በሰማች ጊዜ በማኅፀኗ የነበረው ጽንስ በደስታ እንደ ዘለለ በስብከታቸው ያስታወሱት ቅዱስነታቸው ይህንን በተመለከተ ደግሞ የሚከተለውን ብለዋል። ቤተ ክርስቲያናችን ለእኛ ሁላችን የምታስተላልፈው መልእክት ይህ ነው። እባካችሁን እኛ የተጠራ ነው ደስተኞች የሆንን ክርስቲያኖች እንድንሆን ነው። ይህንንም አትዘንጉ። ያለንን ሁሉ አቅምና ጉልበት ተጠቅመን መዳናችንን ማሳየትና ጌታ ሁላችንን እንደ ማረን ማሳየትም ይኖርብናል። ምናልባት ተንሸራተን በኀጢአት ውስጥ በምንዘፈቅበት ወቅትም ሳይቀር እርሱ ኀጢአታችንን ሁሉ ይቅር እንደሚል ማመን ይገባናል። ምክንያቱም እርሱ የይቅርታ አምላክ ነውና ሁልጊዜም በመካከላችን ሆኖ ይጓዛል። እርሱ በፍጹም እንድንወድቅ አይፈልግምና፣ ነገር ግን እጁን ዘርግቶ ሊያድነን ሁሌም ቢሆን እንደሚመጣ ማመን ይኖርብናል። የዛሬው የእግዚአብሔር ቃል የሚያስተምረን ይህንኑ ነው። በወንጌል ውስጥ ኢየሱስ በሽተኞችን ተነስና ተራመድ ሲል ሰምተናል። እነርሱም በደስታ እየፈነጩ ሲነሱም ሰምተናል። ከልብ የመነጨ የምስጋና መዝሙር ለእርሱም ሲያቀርቡ በወንጌል ውስጥ በተደጋጋሚ መጠቀሱንም እናውቃለን። ስለዚህም ደስተኞች ለመሆን እንሞክር ካሉ በኋላ ለዕለቱ ያዘጋጁትን ስብከት አጠናቀዋል።